የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም በተለየ ዛሬ ቅዳሜን አሁን ጀመረ።
እንደው እኔ እንዳንድ እንደ ኢትዮጵያዊ ዜጋ ሁዬ ስመለከተው ያሰቋቸውን ጥያቄዎች እንደው ካፊሮች ናቸው እንጂ ያነሷቸው ጥቂት ጥያቄዎች ሌላው ብዙም አላንጠባረቀውም። አሁን ትልቅ ብዬ እንደው ከጥያቄዎች መስጋቸው አንደኛው ይሄ በሱዳን ድንበር ላይ የተነሳው በሱዳንና በኢትዮጵያ ድንበር መካከል የአማራ ክልልና የሱዳን ገበሬዎች ግጭት ላይ ናቸው። ይሄ ትልቅ ጉዳይ ነው።
የተሳካ ሲሆን ምን ሲሆን ነው የተሳካ የሚሆነው የሚለውን ወጥ ወደ ራይ ያለው ቪዥን ያለው እስካሁን የታየ ነገር የለም። ኢትዮጵያ ራሱ ቅርጽ ሊኖራት ይገባል። እዚህ ሀገር ውስጥ የነበሩ ችግሮች ምን ይመስሉ ነበረ? አሁን ያሉ ችግሮች ምንድን ናቸው? ወደፊት ወዴት ነው የምንሄደው? አሁን ያሉ ጥምረቶችና አሊያንሶች ራሱ የፖለቲካ ትብብሮች ዘላቂ ናቸው ወይ? የሚያጋጫቸው ነገር ሊኖር አይችልም ወይ? አይነት ነገር የሚሉ መሰረታዊ ነገሮች ላይ ብዙም ስለሚ ስለዚህ የፖለቲካሊ ሀገር ውስጥ የሚመጣው ለውጥ ቪዥን ደስ ሊሳካ የሚሆነው የሚለው ነገር በደንብ ይጠይቋል ብዬ አላምንም።
መጀመሪያ ላይ የሰማችሁት የአዲስ አበባ ዩኒቨርሲቲውን አቶ አበባ አያሌውን ሲሆን ተከትሎ የሰማችሁት ደግሞ አቶ ገረሱ ቱፋ ናቸው። ዝርዝሩ ከዜና በኋላ በሚቀርበው ውይይት ይሰማል። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ዛሬ ቅዳሜ ነሐሴ 26 2010 ዓ.ም ነው። ፕሮግራማችን እንደተለመደው በዜና ይጀምርና ቀደም ሲል ለቅምሻ ያሰማናችሁ ድምጽ ያለበት ሰፋ ያለ ውይይት ይቀርባል። የሙዚቃ ቃና ያን ተከትሎ እስከ ምሽቱ 4 ሰዓት ማለትም እስከ ማጠቃለያ ዜና የሚያደርሳችሁ ይሆናል። መልካም ምሽት። ወደ ዜናው እንላፍ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ተሳዬ ነኝ። ዛሬ የረጅም ጊዜ ሴኔተር ለነበሩት ጆን መኬን በዋሽንግተን ካቴድራል በተደረገው የሐዘን ስነ ስርዓት ከተገኙት በመቶዎች ከሚቆጠሩ ሰዎች መካከል የቀድሞ ባልደረቦቻቸው የምክር ቤት አባላት ይገኙባቸዋል። የጦርነት ጀግና ተደርገው ለሚታዩት ሴኔተር ጆን መኬን ከሚደረገው የአምስት ቀናት የሐዘን ስነ ስርዓት በዛሬው በአራተኛው ቀን የቀድሞ የዩናይትድ ስቴትስ ፕሬዝዳንቶች ሪፑብሊካኑ ጆርጅ ቡሽ እና ዲሞክራቱ ባራክ ኦባማ ንግግር አድርገዋል። የወቅቱ የዩናይትድ ስቴትስ ፖለቲካ ተራና በክፋት የተሞላ ነው ብለዋል ባራክ ኦባማ። አያይዘውም ፕሬዝደንት ትራምፕን በስም ሳይጠቅሱ ብርቱና ጠንካራ ለመምሰል የሚሞክር በመሰረቱ ግን ከፍርሃት የተነሳ አስመሳይነት ነው ብለዋል። ጆርጅ ቡሽ ባደረጉት ንግግርም በአሁኑ ወቅት ያለውን የዋሽንግተን ፖለቲካ እንደማይቀበሉ አስገንዝበዋል። የመኬንን የግል እምነት የሚጻረር ነው ብለዋል። መኬን እንደ አውሮፓ አቆጣጠር በ2000 ዓ.ም ሪፑብሊካውያኑን ፓርቲ ወክለው ለፕሬዝዳንትነት ከቡሽ ጋር ተወዳድረው ተሸንፈዋል። ከ8 ዓመታት በኋላ ደግሞ ከዲሞክራቱ ባራክ ኦባማ ጋር ተወዳድረው አልቀናቸውም። ሁለቱ የቀድሞ ፕሬዝዳንቶች በሐዘን ስነ ስርዓታቸው ወቅት ንግግር እንዲያደርጉ የጠየቁት ታዲያ መኬን ራሳቸው በሕይወት እያሉ ነበር። የመኬን አስከሬን ከትላንት እስከ ዛሬ ማለዳ በሀገሪቱ የምክር ቤት ህንጻ አርፏል። ባለቤታቸውና 7 ልጆቻቸው እንዲሁም የ106 ዓመት ዕድሜ እናታቸው በሥነ ሥርዓቱ ተገኝተዋል። ፕሬዚደንት ዶናልድ ትራምፕ በሐዘኑ ሥነ ሥርዓት እንዲሳተፉ የመኬን ቤተሰብ ባለመፈለጉ አልተገኙም። የሁለቱ ሰዎች ጠብ የተጀመረው ፕሬዚዳንት ትራምፕ አቻምና ለፕሬዚዳንትነት በተወዳደሩበት ወቅት መኬን በቪየትናም ጦርነት ወቅት በመማረካቸው ትራምፕ በመሳለቃቸው ነው። የዝነኛዋ የሶል ሙዚቃ ኮከብ አሪታ ፍራንክሊን የተራዘመ የቀብር ስነ ስርዓት ትላንት በተካሄደው ወቅት ከጽኑ የሐዘን ስሜት እስከ ቁጣ የተንጸባረቀበት ነበረ። በርካታ ተዳጋሪዎች ሁኔታውን በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያላቸውን ተቃውሞ ለመግለጽ ተጠቅመውበታል። የሲቪል መብቶች ተሟጋች የሆኑት የቴሌቪዥን አስተናጋጅ አል ሻርፕተን ከእጅግ ምርጥ የአሪታ ፍራንክሊን ዘፈኖች አንዱ የሆነውን ሪስፔክት የሚለውን ቃል አሳስተው በመጻፋቸው ይቅርታ ከጠየቁ በኋላ አሁን ታዲያ ፕሬዚደንት ትራምፕን ሪስፔክት ወይም ክብር ማለት ምን እንደሆነ እንዳስተምራችሁ ሁላችሁም ተባበሩኝ ባሉበት ወቅት ሐዘነተኛው በሙሉ ተነስቶ አጨብጭበውላቸዋል። ቄስና የሲቪል መብት ተሟጋጅ የሆኑት ጄሲ ጃክሰንም አሪታ ያደገችው በሲቪል መብቱ እንቅስቃሴ ወቅት ነው ብለዋል። ፕሬዚደንት ትራምፕ ሚችጋን ክፍለ ግዛት ላይ ያሸነፉት 100,000 የሚሆኑ የዲትሮይት ነዋሪዎች ለመምረጥ ባልተመዘገቡበት ወቅት ነው ካሉ በኋላ ዛሬ ለምርጫ ሳይመዘገብ ከዚህ ቦታ የሚወጣ ካለ አሪታን አለማክበር ይሆናል ብለዋል። ፕሬዚደንት ትራምፕ በቅርቡ አሪታ ፍራንክሊንን በተለያየ ጊዜ የኔ ሰራተኛ ነበረች ማለታቸውን መሰረት በማድረግ ይህ ጅል ፋሽስት የኔ ሰራተኛ ነበረች ለማለት ደፈረ፣ ለአንተ አልሰራችም ካንተ በላይ ነው የሰራችው ሲሉ የማይክል ሬክ ዳይሰን የተባሉ ደራሲ ፕሬዚዳንቱን ዘልፈዋል። የትራምፕ አስተዳደር ፍልስጤማውያንን ለመርዳት ለተባበሩት መንግስታት ድርጅት አገልግሎት ይሰጥ የነበረውን ገንዘብ አቆሟል። አገልግሎቱን የማይስተካከል ጉድለት አለው ሲል ነቅፎታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እርዳታውን ያቆመው ትላንት ነው። የትራምፕ አስተዳደር ጉዳዩን በጥንቃቄ ካጠና በኋላ መዋጮውን ለማቆም ወስኗል ይላል። የተባበሩት መንግስታት ድርጅት የረድኤትና የሥራ አገልግሎት ቃል አቀባይ ክሪስ ጊኒስ የሚካሄደውን የትምህርት ቤቶች፣ የጤና ማዕከሎችና የአስቸኳይ ጊዜ ረድኤት ተግባሮች የማይስተካከል ጉድለት አለባቸው መባሉን አንቀበልም የሚል ምላሽ ሰጥተዋል። የዓለም ባንክ አገልግሎቱ የሚያካሄደውን ሥራ እንደሚያሞግስ አስገንዝበዋል። በክልሉ በስኬታማነቱ መልካም ስም ያተረፈ የትምህርት ስርዓት እንደመሰረተ የዓለም ባንክ መስክሯል ብለዋል። የትምህርት ስርዓቱ በመንግስት ትምህርት ቤቶች ከሚማሩት የላቀ ውጤት ያላቸው ተማሪዎችን እያፈራ መሆኑንም ቃል አቀባይ ጠቁመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ቃል አቀባይ የድርጅቱ ዋና ጸሐፊ የረድኤቱን አገልግሎት በሚመሩት ዋና ኮሚሽነር ላይ ሙሉ እምነት አላቸው ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የዓለም ዜናን አደመጣችሁ። እስከ ምሽቱ 4 ሰዓት የሚያቆዩንን ልዩ ልዩ ዝግጅቶች እናስከትላለን። ቀዳሚው ውይይት በጠቅላይ ሚኒስትር አብይ ጋዜጣዊ መግለጫ ዙሪያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በአራት ወራት ጊዜ ለሀገር ውስጥና ለጋዜጠኞች ጋዜጣዊ መግለጫ ሰጥተዋል። ቁጥራቸው በዛ ያሉ ጋዜጠኞች በተሳተፉበት በዚህ መግለጫ በጋዜጠኞች የተነሱ ጥያቄዎችና ከጠቅላይ ሚኒስትሩ የተሰጡ ምላሾች በአሁን ወቅት የሚነሱትን ጉዳዮች በተገቢው መንገድ መዳሰስ ያለመደሳቸውን ጉዳይ በተመለከተ ውይይት ይዘናል። ውይይቱን ያዘጋጀችው ጽዮን ግርማ ነች። እንግዶቿን በማስተዋወቅ ትጀምራለች።
እንግዶቼ ሁለት ናቸው። በአዲስ አበባ ዩኒቨርሲቲ የታሪክ መምህር የሆኑት አቶ አበባው አያሌው እንደዚሁም ደግሞ ከዚህ ቀደም ከአምስተርዳም ለውይይት የምንጋብዛቸው አሁን ደግሞ አዲስ አበባ የሚገኙት አቶ ገረሱ ጽፋ ናቸው። ሁለታችሁንም በጣም አመሰግናለሁ እንግዲህ ለውይይት የጋበዝኳችሁ ዛሬ። ባለፈው ሳምንት ቅዳሜ ከአራት ወራት የጠቅላይ ሚኒስትርነት ቆይታቸው በኋላ ለመጀመሪያ ጊዜ ከሀገር ውስጥና ከውጭ መገናኛ ብዙሃን ጋዜጠኞች ያነሷቸው ጥያቄ ምላሽ ሰጥተዋል ጠቅላይ ሚኒስትር አብይ አህመድ። ያ ጋዜጠኞቹ ጋር ያደረጉት ውይይት በአሁኑ ሰዓት ያለውን የኢትዮጵያን ወቅታዊ ሁኔታ የተመለከቱ ጥያቄዎችን እና መልሶችን ያቀፈ ነበር ወይ? ከተነሱ ጥያቄዎች አንጻር የጥያቄዎቹ አቀራረብ ከወቅታዊ የኢትዮጵያ ሁኔታ ጋር የሚመሳሰል ነበር ወይ? ጠቅላይ ሚኒስትር አብይስ ጥያቄዎቹን በሚገባ መልሰዋቸዋል ወይ? ያልተመለሱ ጥያቄዎች ካሉ ምንድን ናቸው? የትኞቹ ጥያቄዎች ናቸው ምላሽ የሚፈልጉት? ያልተነሱ ጥያቄዎችስ አሉ የሚለውን እንግዲህ እንድታዳምጡና ካዳመጣችሁ በኋላ ደግሞ ምላሻችሁን እንድትሰጡን በተነጋገርነው መሰረት ነው እና ይጋበዝናችሁ። እስቲ ከአዲስ አበባ ዩኒቨርሲቲ መምህሩ ከአቶ አበባው አያሌው ልጀምር። አቶ አበባው አያሌው፣
ጠቅላይ ሚኒስትሩና ጋዜጠኞቹ ያደረጉት ውይይት ብዙ የተጠበቀ ነበር። ምክንያቱም ጋዜጠኛ ማለት የህዝብ የልብ ትርታ ነው። እንደ ማንኛውም ሙያ በቀላሉ የሚቆጠር አይደለም። ጋዜጠኛ ነው ሁሉን ነገር አፈጥርቶ ለህዝብ መሪንም ሞገትም ይችላል እና በህዝቡ ዘንድ ብዙ የተጠበቀ ነበረ። ግን ሁለት ነገሮች ግር ይሉኛል። አንደኛ ጠቅላይ ሚኒስትሩም ሲሰበስቧቸው ሌሎችን ሰብስቤ ነበረ፣ እናንተን ከጊዜ ማጣት አኳያ እስካሁን አልሰበሰብኳችሁም፣ አልተገናኘንም አይነት አንድምታ ነው መጀመሪያ ላይ የተናገሩት። ምናልባትም በወቅታዊ ሁኔታ ላይ እንነጋገር ብለው ያንን ከመጀመሪያውም ጋዜጠኞቹ ሊዘጋጁ ኑሮ የተሻለ ይሆናል ብዬ አስብ ነበር። ዝም ብለው በድንገት መክፈለኝ የተጠሩት አንድ እሱ ነው። ሁለተኛ ደግሞ እንግዲህ ጋዜጠኞቹ መድረኩን እዛ ጋር ተገኙ፣ ምን ጠየቁ ነው ዋናው። ከወቅታዊ ሁኔታ ጋር ስንገነዘበው አንደኛው ነገር ምንድን ነው፣ አሁን አገሪቱ ያለችበት ወቅታዊ ሁኔታ አንደኛ ግጭቶች ተበራክተዋል። በርካታ ግጭቶች ሶማሌ ክልልም አይተናል፣ በተለያዩ ክልሎች አይተናል። ነገር ግን ወደፊት ምንድን ነው ሊያስኬደን የሚችለው? የጠቅላይ ሚኒስትሩስ እቅድ ምንድን ነው? ምን መፍትሄዎች አሉ? እነዚህን ነገሮች ዘርዝረው አጭር ቁልጭ ባለች ጥያቄ ያስቀምጣሉ ተብሎ ነበር የሚጠበቅ። ግን እንደው እኔ እንዳንድ እንደ ኢትዮጵያዊ ዜጋ ሁኜ ስመለከተው ይጠይቁኛል ብዬ ያሰብኳቸውን ጥያቄዎች እንደው ከፊሎች ናቸው እንዲያነሷቸው ጥቂት ጋዜጠኞች፣ ሌላው ብዙም አላንጸባረቀውም። አሁን ትልቅ ብዬ እንደው ከጥያቄዎች መወስዳቸው አንደኛው ይሄ በሱዳን ድንበር ላይ የተነሳው በሱዳንና በኢትዮጵያ ድንበር መካከል የአማራ ክልልና የሱዳን ገበሬዎች ግጭት ላይ ናቸው። ይሄ ትልቅ ጉዳይ ነው።
ወይም የአማራ ቴሌቪዥን ጋዜጠኛ ያነሳው ማለት ነው።
አቶ ሰጠኝ እንግዳ ያነሱት ነው። ሁለተኛ ደግሞ ሶማሌም ላይ የተነሳው ጥሩ ጥያቄ ነበረ። ምክንያቱም ግጭትን አስቀድሞ መተንበይ በተለይ ደግሞ ከሰዎቹ ከነዋሪዎቹ የሸገሩ አቶ ሸቴ የጠየቁት እሱም ጥሩ ጥያቄ ነበረ። እንደገና ደግሞ አንድ ሌላ ጋዜጠኛ የጠየቁት ደግሞ እነዚህ የድንበር ግጭቶች በተለይ በክልሎች መካከል ላይ ያሉ አላማጣ ራያ አካባቢ አለ፣ እንደገና ወልቃይት አለ፣ እነዚህ እንዴት ይፈታሉ የሚሉ ጥያቄዎችም ነበሩ። እነዛ እንደ ሚዛን የሚደፉ ደግሞ እነዚህ ካልተፈቱ የአገሪቱ ዕጣ ፈንታ ወደፊትስ ምንድን ነው ሊሆን የሚችለው የሚል ጥያቄ፣ እነዚህ ቆንጆ ነበሩ። አንዳንድ ደግሞ መልካም ሆነው ያለ ቦታቸው የቀረቡ አሉ። ለምሳሌ የአገሪቱ ፖለቲካ ስርዓት ወደ ፕሬዚዳንታዊ ምርጫ ይቀየራል ወይንስ አሁን ባለበት በፓርላመንታሪያን ስርዓት ነው የሚቀጥል የሚል አይነትም ገና እንግዲህ ለእሳቸውም ሊቀርብ አይችልም ይሄ ጥያቄ በነገራችን ላይ። ምክንያቱም እሳቸው መፍትሄ ሊሰጡበት የሚችል ሳይሆን ገና ተመክሮበት ፖለቲከኞች፣ የፖለቲካ ፓርቲዎች ተገናኝተው መፍትሄ የሚሰጡበት ነው። አንዳንዱ በሚያሳዝን ሁኔታ መቼም ጋዜጠኛ ሲባል ምንድን ነው ሁሉን ነገር ፈትፍቶ የሚያውቅ ከየት መጣ አንድ ጥያቄ ከየት መጣ አንድ ጉዳይ ብሎ ማወቅ ሲገባቸው፣ አንዳንዱ እንደው የሚያነሳው ነገር አንዳንድ ጊዜ ሶሻል ሚዲያውን የሚያነሳውን ነገር ወንፊት የለውም እንዴ? ጋዜጠኛ እኮ ማለት ትልቅ ወንፊት ያለው ነው። ትልቅ ወንፊት ብቻ ሳይሆን ተደራራቢ ወንፊት፣ አንደኛው ሽርክቱን የሚያበጥር፣ ሁለተኛው ደግሞ ደቀቅ ያለው፣ የመጨረሻ ደግሞ በጣም ብን ያለውን የሚያበጥር ነው። ሶሻል ሚዲያን በደንብ አድርጎ ማበጠር ያልቻለ ጋዜጠኛ አሁን በጣም እጅግ አሳዛኝ ነው፣ በተለይ ህዝቡ ከሚጠብቀው አኳያ። ልፍ ብሎ ደግሞ በጣም ያሳዘነ ጥያቄ ሰባተኛ ንጉስ ነዎት ይሆናሉ ብለው እናትዎት ብለዋልና ከመቼ ጀምሮ ከየትኛው ንጉስ ተቆጥሮ ነው? ይሄ በእውነት የማይገባ እንደው የወቅቱን የአገሪቱን ሁኔታም ያላገናዘበ የጋዜጠኞቻችንም አቅማቸው ምን ያክል ነው? እውነት የሙያውን ብቃትና ክህሎት ይዘውታል ወይ ብሎ ከጠቅላይ ሚኒስትሩ ይልቅ እነሱን ራሳቸውን የሚያስተች ነበረ።
አቶ አበባው እንግዲህ አብዛኞቹ የእርሶ አስተያየቶች ናቸው። አንዳንዶቹ ላይ ለምሳሌ ፕሬዚዳንታዊ ነው ወይስ ፓርላሜንታዊ ስርዓት ነው የሚል ከፎርቹን የቀረበ ጥያቄ ይመስለኛል፣ ከፎርቹን ጋዜጣ እንደሱ አይነት ነገሮች ተነስተዋል የሚሉ ነገሮች አሉ። በአጠቃላይ እንግዲህ ጥያቄ ሲቀርብ የጥያቄ አቀራረብ ይሆናል እንጂ የሀገሪቱ ጠቅላይ ሚኒስትር እስከሆኑ ድረስ እንደዚህ አይነት ጥያቄዎች እኔ ልመልሳቸው አልችልም፣ ከሌ ሊመልሳቸው ይችላል ወይም ብለው ያስረዳሉ እንጂ ጥያቄ ያው ለምን ቀረበ ማለት አይቻልም። ያቀራረቡ ሁኔታ በሚል እንወስደዋለን፣ እንመለስበታለን። ግን አሁን የዚህ ውይይትም አላማ የተነሱት ጥያቄዎቹን ራሳቸውን መገምገም ብቻ ሳይሆን ሊነሱ የሚገባቸው ጥያቄዎች ተነስተዋል ወይ፣ ጠቅላይ ሚኒስትሩስ መልሰዋቸዋል ወይ፣ ካሁን በኋላስ መመለስ ያለባቸው ጥያቄዎች ምንድን ናቸው የሚሉትን ለማየት ነው። እና እንግዲህ እርስዎም እንደጠቀሱት በአብዛኛው ጥያቄ ያጠነጠነው በግጭቶች ዙሪያ ላይ ነው። የእሳቸው መልስ በዚህ መልሰን እንዳሰሷለን። አቶ ገረሱ ቱፋ ቀደም ሲልም የኢትዮጵያን ፖለቲካ ሁኔታ እንዳቶ አበባ አያሌው እርሶም ይከታተላሉና ቀደም ሲል የነበሩትን በሀገሪቱ ውስጥ ያሉትን ችግሮች ውስብስብ ሁኔታዎች የዳሰሱ ጥያቄዎች ተነስተዋል ወይ በማህበራዊ በፖለቲካዊና በኢኮኖሚያዊ ጉዳዮች?
አባባ እንዳሉት ማለት በጣም ብዙ ነገር ይፈጠራል መጣምሳ የሚሆኑ አይቲንክ ይመስለኛል። አብዛኛዎቹ በተለያየ የሆነ አይነት ኢንሲደንትስ ላይ የተያያዙ ጥያቄዎች ናቸው የተነሱት። ብዙ ጥያቄዎች ናቸው የተነሱት። ታሟል ከሚባለው ነገር ጨምሮ አብዛኛው በሶሻል ሚዲያ የሚወሩ ነገሮች ከግጭት ጋር እና ከተለያየ ነገሮች ጋር በተለይ ባለፉት አራት ወራት በሆኑ ኢንሲደንትስ ላይ ያተኮሩ ጥያቄዎች ናቸው የተጠየቁት ብዬ የማስበው። አብዛኛው እስማማበታለሁ ግን ሊነሱ ይገባቸዋል ሳይነሱ ቀሩ ብዬ የማስባቸው ነገሮች አሉ። አገሩ በለውጥ ሂደት ውስጥ ላይ ነው ያለው። ለውጡ ግን ከግልጽ የሆነ ቪዥን ወዴት ነው መለወጥ ያለብን ወዴት ነው የተሳካ ሲሆን ምን ሲሆን የተሳካ የሚሆነው የሚለውን የሆነ ወጥ የሆነ ራዕይ ያለው ቪዥን ያለው እስካሁን የታየ ነገር የለም። ኢትዮጵያ ራሱ ቅርጽ ሊኖራት ይገባል። እዚህ ሀገር ውስጥ የነበሩ ችግሮች ምን ይመስሉ ነበረ? አሁን ያሉ ችግሮች ምንድን ናቸው? ወደፊት ወዴት ነው የምንሄደው? አሁን ያሉ ጥምረቶችና አሊያንሶች ራሱ የፖለቲካ ትብብሮች ዘላቂ ናቸው ወይ? የሚያጋጫቸው ነገር ሊኖር አይችልም ወይ አይነት ነገር የሚሉ መሰረታዊ ነገሮች ላይ ብዙ ምስጠራ ይመስለኝ። ስለዚህ የፖለቲካሊ ሀገር ውስጥ የሚመጣው ለውጥ ቪዥን ደስ ሊታካ የሚሆነው የሚለው ነገር በደንብ ትጠይቋል ብዬ አላምንም። ሌላው ከኢኮኖሚ ጋር ተያያዘ ብዙ ነገር አለ። አንደኛ በጣም ብዙ 10 ሚሊዮን የሚቆጠር ሰው ስራ አጥ የሆነበት ሀገር፣ ከዚህ በፊት የነበረው የኢኮኖሚክ ፖሊሲ ችግሩ ምን ነበረ? አሁን ደግሞ ምን አይነት ኢኮኖሚክ ፖሊሲ ነው? ወይም አይዲዮሎጂካሊ ራሱ ምን አይነት ዝም ብሎ ሙሉ በሙሉ ነገሮች ወደ ማርኬት ይሄዳሉ? ማርኬቱ ሙሉ በሙሉ ሊበራላይዝ ይደረጋል ወይስ በከፊል ሊበራላይዝ ተደርጎ መንግስትም አክቲቭ የሆነ ኢኮኖሚክ ሮል ይጫወታል? አይዲዮሎጂካሊ ምንድን ነው የኢኮኖሚክ ፖሊሲ የሚለው ግልጽ የሆነ ነገር እስካሁን አልተቀመጠም። በተወሰነ ደረጃ አሁን አንዳንድ ካምፓኒዎች ፕራይቬታይዝ የተደረጉ ስለሆነ ሊበራላይዝ የማድረግ ቴንደንሲ አለ። ይሄ ሀገር ደግሞ በማርኬት ብቻ ችግሮችን መፍታት የሚቻልበት ሀገር አይደለም። ሳም ካይንድ ኦፍ ሶሻል ዲሞክራት የሆነ የሶሻል ኦሪንቴሽን ያለው ኢኮኖሚክ ፖሊሲ የሚያስፈልግበት ከፍተኛ ኢኮኖሚ እድገት እና ኢኮኖሚክ እድገቱ ደግሞ ሰፊ መሰረት ያለው ከፍተኛ ስርጭት ያለው ማለት ብዙ ሰዎችን የሚያቀፍ ካልሆነ ችግር ይፈጠራል እዚህ ሀገር ውስጥ። እዛ ነገር ላይ ያነሱት ብዙም ነገር የለም። ሌላው ሀገሪቷ ራሷ በከፍተኛ እዳ ውስጥ የገባች ሀገር ኤክስፖርት የምታደርገው በጣም ውስን የሆነ ኤክስፖርት ከሚደረገው በጣም ደግሞ ከፍተኛ እዳ የምትከፍል ሀገር ናት። ነገር ወደፊትም ከውጭ ሀገር የምንወስዳቸው ብድሮች ሊኖሩ ይችላሉ። እነዚህ ነገሮች እንዴት ነው አሁን ካለው ማኑፋክቸሪንግ በጣም ዝቅተኛ የሆነ እስካሁን የውጭ የሚላኩት ኮሞዲቲ ናቸው ማለት ጥሬ እቃዎች ናቸው። ጥሬ እቃው ደግሞ እድገቱ በጣም ውስን ነገር ነው። ከ3 ቢሊዮን እስካሁን እነዚህ ነገሮች ካልተለወጡ እዚህ ሀገር ውስጥ ያለው ኢኮኖሚ ችግር ውስጥ ነው የሚገባው። የሚመጣውን ብድር በከፍተኛ ኢንተረስት ነው ሊመጣ የሚችለው። ምክንያቱም መክፈል አቅሙ በተመናመነ ቁጥር ሪስክ ውስጥ መግባት ስለማይፈልጉ ክሬዲተሮቹ ኢንተረስት ይጨምራሉ እና እነዚህ አይነት ጥያቄዎች አልተነሱም። እነዚህ በጣም መሰረታዊ ነገር ናቸው። የሀገር ውስጥ ኢኮኖሚ ካልተለወጠ ፖለቲካውን ቢለወጥ ቀውስ መፈጠሩ አመፅ መፈጠሩ አይቀርም። ምክንያቱም ሰው የሚበላውን ነገር ይፈልጋል እና ዋነኛ ችግሮች ላይ ሳይሆን የችግሮቹ ምልክቶች ላይ ያተኮሩ ይመስሉኛል ጥያቄዎቹ እና ኢኮኖሚክ አይዲዮሎጂካሊ እንዴት ነው የሚሆነው? ኢኮኖሚክ ቪዥንንም አላሳዩም።
በቀጣይ ሀገሪቱን ወዴት ያስኬዳታል የሚለው ነገር አልታየም። ችግሮቹ አልተዳሰሱም። እነዚህ ነገሮች መነሳት ነበረባቸው ነው የሚሉት?
አዎ እንደዛ ነው። ምክንያቱም አሁን አንዳንድ ጊዜ በየቦታው በተለያየ ነገሮች ላይ የሚወሰዱ አንዳንድ እርምጃዎችን ነው የምናየው እና እነዚህ እርምጃዎች ከአጠቃላይ ፍሬምወርክ ነገር ጋር ከሆነ ሮድ ማፕ ጋር የተያያዘ አይደለም። የሆነ ቦታ ችግር ሲፈጠር እሱን ችግር ለመፍታት የሚደረጉ ነገሮች ናቸው። አጠቃላይ ስዕሉን የሚያሳይ አይደለም። ስለዚህ አጠቃላይ ስዕሉን ካላየ መንግስት ታየት ካልቻለ ሪሶርሱ ወደሚፈለገው አቅጣጫ አሎኬት ማድረግ አይችልም። ኢንቨስት የሚያደርገውም ሰው የሚነግደውም ሰው ህዝቡም ደግሞ ይሄ ነገር ይሄኛውን ህዝብ ይጠቅማል ሰፊውን ህዝብ ይጠቅማል ማለት እዚህ ሀገር ውስጥ ኢኮኖሚክ ፖሊሲ ከፍተኛ ኢኮኖሚ እድገትና ሰፊ ስርጭት ሰፊ መሰረት ቀልል አይነት ኢኮኖሚ እድገት መምጣት አለ። የተወሰኑ ነጋዴዎች ያደጉበት ሀገር ከሆነ ስርጭቱ ውስን ስለሚሆን ተጠቃሚ በጣም ውስን ሆነ። እዚህ ሀገር ውስጥ ያለውን ችግሮች አይፈታም እና የኢኮኖሚክ ችግሩ ካልተፈታ ፖለቲካውም ማህበራዊ ችግሮችም ከሱ ጋር ተያያዙ ናቸው እና እሱን በደንብ ያሳዩ አይመስለኝም ጥያቄዎቹ።
አቶ አበባ ውሃ የቋጠሩ ናቸው ካሏቸው ጥያቄዎች ውስጥ ግጭቶችን በተመለከተ ያነሱት ይገኝበታል እና ጠቅላይ ሚኒስትር አብይ አህመድ ለእነዚህ ጥያቄዎች ተገቢ የሆኑ ምላሽ ሰጥተዋል ወይ?
ግጭቶችን በተመለከተ እንግዲህ ቅድም እንዳልኩት ሲሆን አንደኛው የሶማሌው ግጭት ነበረ። እሱ በወቅቱ አልተመለሰም። ምናልባትም ጠቅላይ ሚኒስትሩን የሚያስተቻቸው ይሄ ነው። መከላከያ መግለጫ አውጥቶ ነበር እና ሰዎችም እዛ አካባቢ እየጮሁ መረጃም እየደረሰ ምናልባት ማከላዊ መንግስት የፌደራል መንግስት ቶሎ ብሎ አልደረሰም ነው። ሁለተኛው ግጭት ብለን እንወስደው የትኛው ነው? የዚህ በክልል አከላለል ላይ ለምሳሌ የራያ ህዝብ ጥያቄ አለ፣ እንደገና የወልቃይት ህዝብ ጥያቄ አለ፣ በሌሎችም አካባቢዎች የሚነሱ የአከላለል ግጭቶች አሉ። እነዛን መፍትሄ ካልተገኘላቸው እንዴት ነው እቺ ሀገር ወደፊትም ልትጓዝ የምትችለው? ሰላም ሊሰፍንበት የሚችልበት እንደገና ደግሞ ሁላችንም አንድ ላይ ሆነን የአስተዳደር ድንበሮች ናቸው ያሉን ወይስ የማንነት ጥያቄዎች ናቸው የሚነሱት? ምክንያቱም የአስተዳደር ክልል ከተባለ የማንነት ጥያቄ ሌላ ነው። ለምሳሌ ምስራቅ ጎጆ ሊሆን ይችላል ወይንም ደግሞ ግንቢ ወለጋ ሊሆን ይችላል። በማንነቴ ከሆነ የአስተዳደሩ ክልል ምንም ችግር የለውም። ወይንም ደግሞ በየትኛው መንገድ ነው የምመጣው ብዬ ካሰብኩኝ አንድ ትልቁ ችግር የሚፈጥረው ይሄ አንደኛ ህዝብ ሳይስማማበት የተፈጠረ የአስተዳደር ክልል አለ። እነዚህን በደንብ አድርጎ መወሰንና እልባት መስጠት ነው። እዚህ ላይ ብዙ መልስ የሰጡ አይመስለኝም ጠቅላይ ሚኒስትሩ ማለት ነው፣ አልሰጡም ብዙም። ሁለተኛ ደግሞ ግጭቶችን ስናነሳ አሁን የወጣቱን ጥያቄ ነው የምናነሳ። ወጣቱ ለዚህ ለውጥ ትልቅ አስተዋጽኦ አድርጓል። ምክንያቱም ከብሶት ነው የተነሳው። ከብሶት ተነስቶ ያንን ለውጥ ለማምጣት ተሰልፎ ራሱን ደምቶ ራሱን ሙቶ ራሱን ላቡን አፍሶ እዛ ከደረሰ በኋላ አሁን ወጣቱ ምን ራይ ነው ማየት ያለበት? ወደፊት ምንድን ነው መመልከት ያለበት? አሁን 30 አመት የሞላቸው ልጆች፣ 20 አመት የሞላቸው ልጆች፣ ነገ 40 አመት ሲሞላቸው፣ 50 አመት ሲሞላቸው እቺን ሀገር ምን ይረከቡት? እነዚህ ልጆች እነዚህ ወጣቶች ምንድን ነው ማድረግ ያለባቸው? ወደፊት ማሰብ መቻል አለባቸው። ነገን አርቀው ማሰብ አለባቸው። ምክንያቱም ነገ ቢኖሩበት ይጦሩበት ያ ትልቅ አገር እነሱ አሁን የሚያደርጉት አስተዋጽኦ ነው። ይሄኛውም አልመለሱትም። ጥያቄውም በደንብ ተደርጎ አልተነሳም። ይሄ እንዳንድ ነገር ልንወስደው እንችላለን። ከዛ ውጪ ደግሞ የፖለቲካ መፍትሄ አግኝተናል ወይ ነው። አሁን እንግዲህ ተደረገ ያለው ምንድን ነው? አዎ ያኮረፋችሁ ብረት ያነሳችሁ የፖለቲካ ቡድኖች ፓርቲዎች ወደ አገር ግቡ ነው እየተባለ ያለው እና እየገቡም ነው። በጣም መልካም ነው። እነዚህ ሲገቡ ግን ዝም ብላችሁ ኑና እዚህ ጋር ተቀመጡ ነው ወይስ ምንድን ነው? የሀገሪቱ እንግዲህ የሉዓላዊ ስልጣን ባለቤት የሆነው ኢህአዴግ ነው። ኢህአዴግ በነበረበት መንገድ ይጓዝ ከተባለ ችግር አለ። ምክንያቱም አገሪቱ ውስጥ ያሉትን ህዝቦችም አያካትትም፣ አገሪቱ ውስጥ ያሉ ፓርቲዎችንም አያካትትም። ኢህአዴግ ምንድን ነው? አንደኛ ህወሓት የሚባል ድርጅት አለ፣ ብአዴን የሚባል ድርጅት አለ፣ ደኢህዴን የሚባል ድርጅት አለ፣ ኦህዴድ የሚባል ድርጅት አለ። የእነዚህ ተዋጽኦ ነው ኢህአዴግን የመሰረተው። አፋሩ አለበት ወይ? ሶማሌው አለበት ወይ? ጋምቤላው አለበት ወይ? ቤኒሻንጉሉ አለበት ወይ? ይህን መጠየቅ መቻል አለብን። አሁን ትልቁ ጥያቄ እንደውም ከጋዜጠኞች መነሳት ያለበት እንደውም ጠቅላይ ሚኒስትሩም ትልቅ ወደፊት ይሄ ነው ምንጓዝበት መንገድ ብለው ማሳየት የሚችሉት የነበረ አይ ኢህአዴግ እንግዲህ ባለበት መቀጠል የለበትም ወይንም ደግሞ ያሰብኩት ይሄ ነው ብለው ማስቀመጥ የነበረባቸው እዚያ ላይ ነው። ትልቁ ነገር አሁን እንግዲህ ኢህአዴግ የሚባል ድርጅት ከመጀመሪያው ሲመሰረት ምርጫ ለማሸነፍ አይ ለይስሙላ ሊሆን አሸንፍ ያለው ስልጣን ተሰይም ያለው ለማለት ነው እንጂ አይ አገሪቱን በዲሞክራሲያዊ መንገድ ለማስተዳደር የተፈጠረ ድርጅት አይደለም፣ በመሰሪ ሁኔታ የተፈጠረ ድርጅት ነው። ይሄንን ማንሳት አልቻሉም። ትልቁ ነገር ማለት ነው ጋዜጠኞች።
አመሰግናለሁ አቶ አበባው። ይህንኑ ግጭቶችን በተመለከተ የአቶ ገረሱን ሀሳብ ልውሰድ። አቶ ገረሱ ሶም በኩል ከተነሱት ጥያቄና መልሶች ውስጥ ትልቁን ቦታ የያዘው እና የተለያዩ ጋዜጠኞች ደገምገም ተደርጎ የተነሳው ጥያቄ የግጭቶች የግጭት ጉዳይ ነው። ይሄ የግጭት ጉዳይ ጠቅላይ ሚኒስትሩ መልስ ሰጥተዋል ብለው ያስባሉ ወይ? መልስ ሰጥተውትስ ከሆነ በአጭር ጊዜ የሚመለስ ጥያቄ ነው ወይ? የሚቆምስ ጉዳይ ነው ወይ?
ግጭቶች ሁለት ምክንያቶች ናቸው የሚመጡት የሚል እምነት ነው ያለኝ። አንደኛ ተፈጥሯዊ የሆኑ ማለት ተፈጥሯዊ በተፈጥሮ ግጭት የለም፣ ግን ትራዲሽናል የሆኑ የተለመዱ የተለያዩ አይነት ቋንቋ የሚናገሩ አንድ አካባቢ የሚኖሩ ግጦሽ ይሁን በተለያየ ምክንያት የሚጋጩ ግጭቶች አሉ። ሌሎቹ ግን ከዚህ ሀገር ውስጥ በነበረው የፖለቲካ አካካሮ ከዚያ ጋር ተያይዘው እዚያው ከመንግስት ተቋም ውስጥ ያሉ ግለሰቦች ሚሊተሪ ኦፊሰሮች ወይንም ደግሞ በተለያየ ምክንያት ከኢንስቲትዩቶች ጋር የተሳሰሩ ሰዎች ወይንም ግለሰቦች ወይም ቡድኖች የተለያየ አይነት የኢኮኖሚክ እና የፖለቲካ ጥቅም የሚጭሯቸው ችግሮች አሉ እና እነዚህ ችግሮች አይ ቲንክ አሁን ባለው ሁኔታ ሊፈቱ ይችላሉ የሚል እምነት አለኝ። ግን አጠቃላይ የሆነ መፍትሄ ስል ቅድም ካልኩት እዚህ ሀገር ውስጥ ምን አይነት ሁኔታ ነው የሚፈልገው? እዚህ ሀገር ውስጥ ወጥ የሆነ አመለካከት የለም። ሀገሩ ራሱ እንዴት ነው መዋቀር ያለበት? እስካሁንም ወጥነት ያለ ስምምነት የለም እዚህ ሀገር ውስጥ ፌዴራሊዝም ቅርጽ ላይ እስካሁን ጭቅጭቆች ይነሳሉ። ስለዚህ እነዚህ አሁን የምናያቸው ግጭቶች ከፖለቲካ ውስጥ ተቃውሞ ተፈክስገው በቡድንም ይሁን በግለሰብ ደረጃ ሲያጋጭ የነበሩት ነገሮች አሁን በተፈጠረ ሁኔታ ይፈታሉ የሚል እምነት አለን። ሌሎች ትራዲሽናሎቹ በሂደት እያነሱ ሊሄዱ ይችላሉ። ግን አሁንም ቢሆን የሀገሩ ቅርጽ ላይ የሀገሩ ፖለቲካ ሁኔታ በምን መንገድ ነው መሄድ ያለበት የሚል በቪዥንም ደረጃ ይሁን ሂደቱ ምን መምሰል አለበት፣ ቅርጽ ምን መምሰል አለበት የሚል ወጥነት ያለ ስምምነት በመንግስትና በሌሎች የፖለቲካ አክተሮች መካከል የሆነ አይነት ሶሻል ኮንትራክት የለም። የሆነ አይነት የተዋቃለት አንደርስታንድ ስላለ የለ ወደፊትም አዳዲስ ግጭቶችን የምናይበት ሁኔታ ሊፈጠር ይችላል የሚል ፍርሃት አለኝ። የእስካሁኖቹ ግጭቶች ግማሾቹ በጣም አርቲፊሻል ናቸው። አርቲፊሻሎቹን አሁን በተፈጠረው ሁኔታ አይ ቲንክ ይፈታል የሚል እምነት አለኝ።
አርቲፊሻል ናቸው ያሏቸው በአጭር ጊዜ ውስጥ እዚህም እዛም የሚፈጠሩትም ማለት ነው?
አዎ፣ ለምሳሌ በኦሮሚያና በሶማሌ ክልል መካከል የነበረው ግጭት በባህል ደረጃ የተለመዱ ግጭቶች የነበሩት በውስን ቀበሌዎች መካከል በግጦች ሊሆን ይችላል፣ በውሃ ሊሆን ይችላል፣ በሶማሌና በኦሮሞ ወይም በሶማሌ ሁለት ግጦች በኦሮሞ ሁለት ግጦች መካከል ግጭቶች ሊኖሩ ይችላል ከዚህ በፊት። አሁን ግን በዚህ 2-3 ዓመት ያየናቸው ግጭቶች 1600 ኪሎ ሜትር የሚርቅ ርዝመት ላይ ነበረ ግጭት ከሀረርጌ ጀምሮ እስከ ቦረና እስከ ሞያሌ ድረስ የቀጠለ ነበረ። እንደዚህ አይነት ነገር ሊደረግ የሚችለው ኦርጋናይዝድ በሆነ በተደራጀ ኮንቬንሽናል በሚመስል ጦርነት አይነት ነገር የሚፈጠር ነገር ነው። ገበሬ ኮሚኒኬሽን የሌለው ኮኔክሽን የሌለው 1600 ኪሎ ሜትር ወሰን ላይ ያንን የተራዘመ አይነት ግጭት ሊፈጥር አይችልም። እነዚህ በፌደራል መንግስት ውስጥ የነበሩ በሴኪሪቲ ውስጥ የነበሩ በሚሊተሪ ውስጥ የነበሩ ሀይሎች በአካባቢው ሲያስተዳድር ከነበረው ቡድን ጋር ተባብረው ሲፈጥሩት የነበረ ግጭት በሁለቱም በኩል በሶማሌም በኩል በኦሮሞም በኩል ህዝብ የሆነበት ሁኔታ የተፈጠረው ያ ነገር አሁን ሶማሊያ የሶማሌ ክልል ውስጥ የነበረው አመራርም እየተለወጠ ነው ያለው። በፌደራል ደረጃም ያንን ነገር ከዛ ግጭት አፍራፊ የነበረው ቡድን በቦታው የለም። ስለዚህ ያ ነገር አርቲፊሻሊ የተፈጠረ ስለሆነ እሱ ይረግባል የሚል እምነት አለኝ። ሌሎች የተለመዱ አይነት ግጭቶች እዛ አካባቢ በግጦች በውሃ ሊሆን ይችላል፣ የተለያዩ አይነት አነስተኛ ግጭቶች ሊከሰቱ ይችላል። ወደፊትም በረዥም ሂደት ሊፈቱ የሚችሉ አይነት ነገሮች እንደዚህ አይነት ግጭቶች በተለያየ ቦታ ነበረ። በአፋርና በወሎ አካባቢ ነበረ፣ በተለያየ አይነት ቦታ ነበረ። እንደገና ደግሞ በትግራይና አማራ መካከል ያለው የተወሰኑ በትግራይ ወደ ትግራይ የተካለሉ የአማራ በኩል ወደ ጎንደር መካለል ይገባቸዋል ተብሎ የሚታመኑ በዛ በኩል ደግሞ በትግራይ ተብሎ እስካሁንም ወጥነት ያለ ስምምነት ያልተደረሰባቸው ክልሎችና ወደፊትም ሊያጋጭ የሚችሉ ፖለቲካሊ ሊፈቱ የሚገባቸው ችግሮች ናቸው። እነዚህ ግጭቶች እስካልተፈቱ ድረስ የሆነ አይነት ስምምነት እስካልተደረሰ ድረስ አይ ቲንክ ይቀጥላል የሚል እምነት አለኝ።
በአዲስ አበባ ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌውና ከአቶ ገረሱ ቱፋ ጋር ያደረግኩት ውይይት አላበቃም። ቀጣዩን ክፍል ይዤ እመለሳለሁ። ሁለቱንም ግን ለዛሬ በአሜሪካ ድምጽ ስም አመሰግናለሁ።
በጠቅላይ ሚኒስትር አብይ አህመድ ጋዜጣዊ መግለጫ ዙሪያ የቀረበውን ፕሮግራም ነው የተከታተላችሁት። እስከ ምሽቱ 4 ሰዓት አብራችን ትታመሹ በድጋሚ እንጋብዛለን። የቅዳሜ እስከ ማጠቃለያ ዜና የሚያዳርሰው የሙዚቃ ቃና ደግሞ ይቀጥላል።
Back when I was a child, before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. Then up the
and I knew for sure I was loved. If I could get another chance, another walk, another dance with him, I'd play a song that would never, ever end. How I'd love, love, love to dance with my Father again. When I and my mother would disagree, to get my way I would run from her to him. He'd make me laugh just to comfort me, yeah, yeah. Then finally make me do just what my mama said. Later that night when I was asleep, the dollar under my sheet, never dreamed that he would be gone from me. If I could steal one final glance, one final step, one final dance with him, I'd play a song that would never ever end, 'cause I'd love, love, with my Father again. Sometimes I'd listen outside her door, and I'd hear how my mother cried for him. I'd pray for her even more than me. I'd pray for her.
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች እንደምን ሰነበታችሁ እንደምን አመሻችሁ ዳንስ ዊዝ ማይ ፋዘር በተሰኘው በሉተር ባንድረስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይዤላችሁ ቀርቤያለሁኝ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ ያልኩኝ በመቀጠል ስቴይ ትላናለች ሪሃና ከማይክ ኤኮ ጋር በመሆን I want you to stay. የተሰኘውን የሪሃናን ዜማ ነበር ያደመጥነው። ማይክ ኤኮ ነው አብሯት የተጫወተው። በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል። ዘ ሌዲ ኢን ሬድ የተሰኘ ነው። ድምጻዊ ክሪስ ድባርግ።
Lady in red is dancing.
Lady in Red. It's the name of Chris Bergen Zemaneper. Yadamat no. Love me like you. Yet sanya no. Katalani minnadam tau yaha garasab Zema. Ye Kelsey Bolorini Zemano.
Always been with one of those guys, you know the type. Like right now, he sleeps while I write. It's better than crying, I'm worn out from trying. From loving a man who always makes it clear, I'm not welcome here. Just when he's hungry or frisky or needs something clean, you know what I mean. But not tonight.
Whoa, whoa, whoa,
አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ደሳለኝ መኮንን ነኝ። አድማጮች ቀደም ብለን ያደመጥነው የጋርስ ብሮክን ፒፕል ላቪንግ ፒፕል የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ ላቭ ሚ ላይክ ዩ ሚኒት እያለች የተጫወተችልን ኬልሲ ቦሎሪኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። ቀጥለን የምናደምጠው ዜማ ላይክ አይ ዊል ኔቨር ላቭ ዩ አጌን የተሰኘ ዜማ ነው። ድምጻዊ ኬሪ አንደርውድ።
ዩ ጎና ራን አስ ሲግሬትስ ዩ ጎና ራን አውት ኦፍ ዋይን stuff yet. It's okay, we've got plenty of time. So pull up a comfortable chair, baby, and put on those records that drive me crazy. You look so good in this light. Oh yeah, you look like nothing but mine.
Yeah, I wanna love
Like I Will Never Love You again. It's a new one. Yeah, Carrie Underwood and Zema. Number, Adamant now. I Believe in You. It's a new one. Yeah, Dan William and Zema. And Adam Dallin. Pamakatal.
I don't believe in superstars, organic food, and foreign cars. I don't believe the price of gold, the certainty of growing old, that right is right and left is wrong, that north and south can't get along, that east is east and west is west, and being first is always best. But I believe in love. I believe in babies. I believe in mom and dad. And I believe I don't believe that heaven waits for only those who congregate. I like to think of God as love. He's down below, he's up above. He's watching people everywhere. He knows who does and doesn't care. And I'm an ordinary man. Sometimes I wonder who I am, but I believe in love. I believe in music. I believe in magic. And I believe in you. I know with all my certainty what's going on with you and me is a good thing. It's true. I believe in you. I don't believe virginity is as common as it used to be. In working days and sleeping nights, that black is black and white is white. That Superman and Robin Hood are still alive in Hollywood. That gasoline's in short supply, the rising cost of getting by. But I believe in love. I believe in old folks. I believe in children. I believe. I believe in love. I believe in babies. I believe in mom and dad. And I believe in you.
I believe in you. የተሰኘውን የዳን ዊሊያምን ዜማ ነበር ያደመጥነው። የተከበራችሁ የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ Didn't you know how much I love you በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው መሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
I remember the way you made love to me, like I was all you'd ever need. Did you change your mind? Well, I didn't change mine. Now here I am trying to make sense of it all. We were best friends, now we don't even talk. You broke my heart, you ripped my world apart.
አሁን የዜና መከታተቻና ነባለን የዛሬ የጅምጊዜ ሰነተር ለነበሩ ጆን መኬን በዋሽንግተን ካቴድራል በተደረገው የሐዘን ስነ ስርዓት ከተገኙት በመቶዎች ከሚቆጠሩ ሰዎች መካከል የቀድሞ ባልደረቦቻቸው የምክር ቤት አባላት ይገኙባቸዋል። የትራምፕ አስተዳደር ፍልስጤማውያንን ለመርዳት በተባበሩት መንግስታት ድርጅት አገልግሎት ሲሰጥ የነበረውን ገንዘብ አቆሟል። አገልግሎቱን የማይስተካከል ጉድለት አለበት ሲል ነቅፏል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሜክሲኮ ጋር በ90 ቀናት ውስጥ የንግድ ስምምነት የመፈረም እቅድ እንዳላቸው ለሀገሪቱ ምክር ቤት ትናንት ተናግረዋል። ይህን ያሉት ቀደም ሲል የሰሜን አሜሪካን የነጻ ገበያ ስምምነትን ለማሻሻል ከካናዳ ጋር የተደረገው ንግግር ውጤት ሳያስገኝ ከቀረ በኋላ ነው። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትሃይዘር ዩናይትድ ስቴትስ እና ካናዳ የሚያካሂዱት ንግግር በመጪው ረቡዕ ይቀጥላል ብለዋል። ካናዳ አሁንም ቢሆን ፕሬዚደንት ትራምፕ በመጪው ህዳር ወር ሊፈርሙት ባቀዱት የንግድ ስምምነት ውስጥ ልትካተታለች ብለዋል።
በ19 እና በ25 ሜትር ባንድ ስትሰሙ ያመሻችሁት የአማርኛ ፕሮግራም ከአሜሪካ ድምጽ ራዲዮ የዛሬው በዚህ ተጠናቀቀ። ነገ እሁድ በ3 ሰዓት እንገናኛለን። ደህና ደሩ።